ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር እያንዳንዳችንን በነበርንበት ስፍራ ውስጥ በሰላሙና እነሆ በታላቅ ቸርነቱ እየደገፈን ጠብቆን እንደገና ደግሞ በዚህ ባየር ሞገድ አማካኝነት ሁላችንንም በራዲዮናችን ዙሪያ አሰብስቦናል። ደብዳቤዎቻችሁን በመጽሐፍ አስተያየት የምትለግሱንን እንደ ወንድማችን አቶ ታወቀ ጉልላት ከኮምቦልቻ እነሆ በእውነት እግዚአብሔር ይባርካችሁ እንላለን። የስርጭቱን ጊዜ በማስመልከት ከሁለት ሰዓት ወደ ቀድሞ ስፍራ ቢመለስልን መልካም ነው የምትሉ አንዳንዶቻችሁ አላችሁና እስቲ ሌሎች የተቀራችሁ አድማጮች አስተያየቶቻችሁን ብትለግሱንና ብጽፉልን እጅግ ደስ ይለናል። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የመጽሐፈ ሩትን ትምህርታችንን እንግዲህ እንቀጥላለን ማለት ነው። ዛሬ የምንመለከተው ከምዕራፍ 1 ቁጥር 18 እስከ ምዕራፍ 2 ቁጥር 3 ድረስ ያለውን ይሆናል። እስቲ ዝግጅታችን እንደወትሮው ሁሉ በዚህ ዝማሬ እንጀምር። እግዚአብሔር ስለዚህ ዝማሬ እየተመሰገነ ይሁን። እግዚአብሔርን ከዙፋኑ ላይ የሚነቀንቀው የሚያነሳው በምርጫ ወይንም ደግሞ በስልጣንስ ባለክ ብሎ ማን የሚያወርደው አለ? እግዚአብሔር በዙፋኑ ላይ ነው ወዳጆቼ። እሱን የሚሽር ዙፋኑንም የሚገለብጥ የለም። ስለዚህ ነው የማንሰጋውና የማንፈራው። እኔና እናንተ የምንደነግጠው እኔና እናንተ መፍራት ያለብን እግዚአብሔር ዙፋኑን ለሌላ የለቀቀ እንደሆነ ብቻ ነው። አለበለዚያ ግን ፈጽሞ ስጋት ይገባን ዘንድ አያስፈልግም። እግዚአብሔር ብርቱና ኃያል ነው። እግዚአብሔር የተመሰገነ ይሁን። እስቲ እናመስግን። እግዚአብሔር አባታችንና መድኃኒታችን ሆይ፣ ንሆ ጌታችን ሆይ፣ እያንዳንዷን ቀን ደግሞ መርተህ ለዚህች ለሳምንቱ መጨረሻ ክፍለ ጊዜ ትምህርታችን አብቅተናል። ባስተማርከን
በተናገርከን ውስጥ እኛነታችንን እንድናይ እኛነታችንን እንድናገኝ ሕይወታችንን እንድንመረምር ለመንፈሳዊ ሕይወታችንን ደግሞ ጌታዬ የሚበጀውን መንፈሳዊ መና ከጸባውት ስለሰጠህን እጅግና መስግነሃለን። በእያንዳንዷ ቀን አንተ ከኛ አልተለየህንም። እያንዳንዷንም ደቂቃ ደግሞ ድጋፍህ ከኛ ጌታዬ ሆይ አልራቀችም። ስለዚህ እጅግ አድርገንና መስግነሃለን። እግዚአብሔር ሆይ ከቁጥር አላጎደልከንም። እነሆ በፊትህ እግዚአብሔር ሆይ ያነከስን እንኳን ብንሆን ካንተ ጋር እንደ ያዕቆብ እግዚአብሔር ሆይ እንከተላለን ብለን ቃል ገብተናልና እስከ መጨረሻው ደግሞ እንድታጸናንን ለምናሃለን። በዚህች ምሽት ደግሞ እንደ አባትነትህ ልማድ ተናገረን። የሚያስፈልገንን መንፈሳዊ ስንቅ በዚህ በቃልህ ውስጥ ደግሞ ጌታዬ ሆይ እንድትሰጠንና እንድትናገረን አሁንም ደግመን እንለምናሃለን። ጠግበናል በክቶናል አንልም። እግዚአብሔር ሆይ አሁንም ደግሞ ደግመህ ባርከን። ይህንን ሁሉ ስማን ስለ ልጄ ስለ ጌታ ኢየሱስ ክርስቶስ ስም ስትል አሜን። ጆች በትላንትናው ምሽት ክፍለ ጊዜ ጥናታችን በስፋት የተመለከትነው ስለ ሩትና ስለ ኑሃሚን ነበር። በመጨረሻ ላይ ሩት ለእግዚአብሔር የወሰነችው ነተኛ ውሳኔን ነበር ብለናል። ድህነትንም ቢሆን እቀበላለሁ ማለቷን አንረስ። መጠላትንና መገለልንም ቢሆን እቀበላለሁ፣ በሕይወቴ ዘመን ሁሉ ሳላገባ ብቀርም እንኳን እቀበላለሁ በማለት ነበር ቁርጥ ውሳኔን የቆረጠችው። እግዚአብሔር ይባርካት ወዳጆቼ። ዛሬ እንግዲህ እኛም ከእግዚአብሔር ጋር በመናደርገው ጉዞ እንዲህ የመሰለ ውሳኔን ማድረጋለን። በዛሬው ምሽት ክፍለ ጊዜያችን ደግሞ ትላንትና ካቆምንበት በመነሳት ሩት ምዕራፍ 1 ቁጥር 18ን እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፈ ሩት ምዕራፍ 1 ቁጥር 18ን ተመልከቱ። አሁን ወዳጆቼ ኑሃሚን ሩትን አወቀቻት። እስቲ ቁጥሩን እናንብበው። ኑሃሚንም ከርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች ይላል። ኑሃሚን ወዳጆቼ የዚህችን ሴት ልጅ ውሳኔ ታውቅ ነበር። እውነተኛም ውሳኔ ነበር። ተጠባበቀችም። ከዚህም በኋላ ለሩት ምንም ማለት አላስፈልጋትም። እስቲ እንከተላቸው። ቁጥር 19ን ተመልከቱ። ሁለቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔም በደረሱ ጊዜ ከተማይቱ ሰዎች ሁሉ ስለነርሱ ይህቺ ኑሃሚን ናትን እያሉ ተንጫጩ ይላል። ይገርማል። አሁን ኑሃሚን ወደ ቤቷ ተመለሰች። ኮብላዮቹ ቤተሰቦች ወደ ቤታቸው ተመለሱ። ነገር ግን አሁን ቤተሰቦች አይደሉም። አሁን የተመለሰችው ባላልቧ እንደ ፀሐይ ብርሃን ፈገግታ የነበራት አሁን ግን ፈገግታ ቢሷና መበለቷ ኑሃሚን እንዲሁም ከእንግዳ አገር ያመጣችው የሰው አገር ሰው የሆነችው ወጣት ሴት ስሟም ሩት የተባለ በአንድ ላይ ሆነው ነው። የከተማው ሰዎች ባዩአቸው ጊዜ ይቺ ኑሃሚን ናትን በማለት ጠየቁ። እንደ ፀሐይ ብርሃን ፈገግታ የነበራት ሴት ናትን እያሉ መጠየቅንና መገረምምን በውስጣቸው ፈጠሩ። ቁጥር 20ና 21ን እንይ። እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑሃሚን አትበሉኝ በሙላት ወጣው። እግዚአብሔርም ወደ ቤቴ ባዶዬን መለሰኝ በማለት ተናገረች። እጅግ ያሳዝናል። አነጋገሯ ልብን ይሰብራል። ስለ ሂሳብ ብዙ የማውቀው ነገር ባይኖርም ስለዚህ ግን የሚገባኝ ነገር አለ ወዳጆቼ። በመሙላትና በመጉደል መካከል ብዙ ልዩነትና ርቀት አለ። በአንድ እጅ ባዶ በሌላ እጅ ሙሉ መሆን ማለት ነው። ስትወጣች ሴትዮ ሙሉ ሆና ሙሉ ይዛ ወጣች። ስትመለስ ግን ባዶ እጇን ተመለሰች። ወዳጆቼ ሆይ አንድ ጊዜ ይህንን ልንገራችሁ። የእግዚአብሔር ልጆች ከሆናችሁ በሰማያዊ ስፍራ በመንፈሳዊ በረከት ተባርካችኋል። በክርስቶስም ሁሉን ነገር አላችሁ። ከክብሩ ሙላት ስትወጡና ከእርሱ ጋር ያላችሁ ንብረት ስታቋርጡ የሄዳችሁት አንድን ነገር ለመፈለግ እንደሆነ ተረዱ። በኮበለላችሁበት የባዕድ አገር የሚያጋጥማችሁ ግርፋት ሲሆን ስትመለሱም ይዛችሁት የምትመጡት ምንን ነው? ባዶነትን ነው፣ መራቆትን ነው። ዛሬ ወዳጆቼ ሆይ በልባችሁ በሐሳባችሁ ወዴት ኮብልላችሁ ነው ያላችሁ? የት ባዕድ አገር ተቀምጣችኋል? ይህንን አስቡ። ደግሜላችኋለሁ፣ ባዶ እጃችሁን ነው የምትመለሱት። ነገር ግን እግዚአብሔር ይመስገንና በዛ ሁኔታ ወደ ጌታ ስትመጡ፣ ንስሐ ስትገቡ፣ ወደ ኢየሱስ ክርስቶስ ስትመጡ፣ ልክ ኮብላዩ ልጅ እንዳጋጠመው አባታችሁ ሁሉ እጆቹን ዘርግቶ ሊያቅፋችሁ ይጠብቃችኋል። ከዚህ በፊት ከባረካችሁ አስበልጦ ይባርካችኋል፣ ለእናንተ መልካምነቱን ይገልጽላችኋል። ይህ ነበር በኮብላዩ ልጅ ሕይወት የተፈጸመው ድርጊት። የሚለብሰው አዲስ ልብስ ተሰጠው፣ የሰባ ፍሪዳ ተጣለለት። ይህ ሁሉ የሆነው ወደ ቤቱ ለተመለሰው ልጅ ነው። አሁንም ኑኃሚን ጓደኞቿን ማራ ብላችሁ ጥሩኝ እንጂ ኑኃሚን አትበሉኝ አለቻቸው። ቁጥር 21ን ተመልከቱ፣ እንዲህ ይላል፣ እግዚአብሔር አዋርዶኛልና ሁሉንም የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው። ስሟን ልክ ኑኃሚን እንደፈለገችው ይለውጡላታል ብላችሁ ታስቡ ይሆናል። ነገር ግን አልለወጡላትም። መንፈስ ቅዱስም ወዳጆቼ እንደዚያው ኑኃሚን ተብላ እንድትጠራ ነው የፈለገው። ስለዚህም ማራ ሳትሆን ኑኃሚን ወደ ቤቷ ተመለሰች። የእግዚአብሔር መንፈስ ቅዱስ የፈለገው እንደገና የምታንጸባርቅ የፀሐይ ብርሃን እንድትሆን ነው የሚያደርገው ወይንም ደግሞ የሚፈልገው። እናንተስ ይህንን ምን ታስባላችሁ? ስለ ራሳችሁስ በዚህች ደቂቃ በዚህች ምሽት ምንን ታስባላችሁ? ከጌታ ደጃፍ የተንከባለላችሁ፣ የራቃችሁ፣ የኮበለላችሁ፣ ፈቀቅ ያላችሁ፣ ነገር ግን ወደ ጌታ ስትመለሱ ባዶነት ተሰምቷችሁ እንዴት ወደ እግዚአብሔር እመለሳለሁ እያላችሁ እንደ ኑኃሚን የምትጨነቁ በዚህች ምሽት አላችሁን? መንፈስ ቅዱስ ግን እንደዚያው እንደ ቀድሞ ስማችሁ እንድትቆዩ፣ እንደዚያው ከጌታ ጋር እንደ ነበራችሁ ጊዜ ሕይወታችሁ እንዲያንጸባርቅ እንዲለመልም ነው የሚፈልገው። ቁጥር 22 ልብ በሉ። ኑኃሚንም ከእርሷ ጋር ከሞዓብ ምድር የተመለሰችው ሞዓባዊቷ ምራቷ ተመለሱ። የገብስ ምህር በተጀመረ ጊዜ ወደ ቤተልሔም መጡ ይላል። ይህንን ታሪክ በደንብ አድርጋችሁ ተከታተሉ። ቤተልሔም ሲደርሱ ጥሩ ጊዜ ላይ ነበር የደረሱት። አሁን እንግዲህ ወዳጆቼ ሞዓብን ለቀን ወጥተናል። በሚቀጥለው ምዕራፍ ላይ ማለትም በምዕራፍ 2 ላይ ቤተልሔም አቅራቢያ ወደሚገኘው ወደ ቦዔዝ እርሻ እንሄዳለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ምዕራፍ 2ን ተመልከቱ። መጽሐፈ ሩት ምዕራፍ 2ን ተመልከቱ። የዚህ የምዕራፍ 2 አብይ ሐሳብ የሚያተኩረው በቦዔዝ እርሻ ላይ በሚከናወነው ድርጊት ዙሪያ ላይ ነው። ቁጥር 1ን ልብ በሉ። ለኑኃሚንም ባል የሚዛመደው ከአቤሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበረ የሚልን ቃል እናገኛለን። ወገኖቼ በዚህ ምዕራፍ ውስጥ የምንተዋወቀው ሰው የዚህ ታሪክ ጀግና የሆነው ቦዔዝን ነው። ትንሽ ይርቃል እንጂ ከዝምድናው የተነሳ በፊታችን ሩትን ሊበጅ ከሚችሉት ሰዎች ውስጥ አንዱ ነው። ይህ ሰው ለሩት ባል የሚዛመድ የቅርብ ሰው እንደሆነ ልብን በል ወዳጆች። ይህንንም ማወቁ እጅግ አስፈላጊ ነው ለትምህርታችን። ኑኃሚን የቅርብ ዘመድ ነበራት። ቦዔዝ ልክ እንደ ጌታ ኢየሱስ ክርስቶስ ሊታይ የሚችል አይነት ሰው ወይም ስዕል እንደሆነ ሳልናገር ማለፍ አልፈልግም። በዚህ ታሪክ ውስጥ እንዲሁ አንድ የቅርብ ዘመድ ሁላችን አለን። ይህ ዘመዳችን ከኃጢአት በስተቀር በሁሉ እኛን መስሎ የመጣ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአትኛም የተለየ እውነተኛ ዘመድ ኢየሱስ ክርስቶስ ነው። ዕብራውያን ምዕራፍ 7 ቁጥር 26ን በኋላ ተመልከቱ። ዕብራውያን ምዕራፍ 7 ቁጥር 26ን ልብ በሉ። የመጨረሻውን ማዳን የፈጸመልን እርሱ ነው። በነገራችን ላይ ቦዔዝ ማለት ብርቱ ማለት ነው። ይህ ሰው በሀብቱ ብርቱ ነበር። ይህ ሰው ብርቱና ጦረኛ ልንለው እንችላለን። በሌላ በኩል ብርቱ የሕግም ሰው ነው። ሦስቱም ቦዔዝን የሚወክሉ ናቸው። ብርቱ፣ ጦረኛና የሕግ ሰው። አስተዋላችሁ? ብርቱ፣ ጦረኛ፣ የሕግ ሰው የምንለው ቦይዝን የሚወክሉ ቃላቶች ናቸው። እንዲሁም ብርቱ ባለ ጸጋ ነው ይሄ ሰው። ይህንን ሰው እስካሁን እየተዋወቅን ያለ ነው። ቦይዝ ከአቢሜሌክ ወገን የሆነ ሰው ነበር። ቁጥር 2ን እንመልከት። ሞዓባይቱ ምሩት ኑሃሚንን በፊቱ ሞገስ የማገኘውን ተከትዬ ልንድቃርም ወደ እርሻ ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት ይላል። እዚህ ላይ ሶስት እንግዳ ከሆኑ ህጎች ውስጥ አንዱን እናገኛለን። እነዚህ ህጎች እንግዳ የሆኑብን ምክንያት ከዕለት ተዕለት ህይወታችን ጋር ምንም ዝምድና ስለሌላቸው ነው። ቃርሚያ መቃረምና ከእርሱ ጋር በተያዙት ህጎች የሙሴ ህግ ከሆኑት ውስጥ አንዱ ነው። ወዳጆቼ ልብ በሉ ይህንን። ይህ ህግ እግዚአብሔር ለድሆች ጥንቃቄ ማድረግ ስለፈለገ ለድሆች ሲል የሰጠው ህግ ነበር። አስተዋላችሁ? እግዚአብሔር ለድሆች ጥንቃቄ ማድረግ ስለፈለገ ይህንን ህግ አስቀድሞ ሰጥቶ ነበር። ኑሃሚንና ሩት ደግሞ በጣም ድሆች ነበሩ። ይህንንም የምንረዳው ሩት ተነስታ ቃርሚያ ልቃርም ስትል ኑሃሚንን በመጠየቋ ነው። እስቲ በጥሞና ወደዚህ እንግዳ ወደ ሆነው ህግ እንመልከት። ይህ ህግ ብዙ ስፍራ ተጠቅሶ እናገኘዋለን። ለምሳሌ ዘሌዋውያን ምዕራፍ 19 ከቁጥር 9 እስከ 10 የምድራችሁንም መከር በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ፣ የመከሩንም ቃርሚያ አትልቀሙ፣ የወይንህንም ቃርሚያ አትቃርም፣ የወደቀውንም የወይንህን ፍሬ አትሰብስብ፣ ለድሆችና ለእንግዶች ተው፣ እኔ እግዚአብሔር አምላካችሁ ነኝ ይላል። ወገኖች እንደምትመለከቱት እግዚአብሔር ድሆችን ይንከባከቡ ዘንድ ለሕዝቡ ነግሯል። እግዚአብሔር ድሆችን በመጠለያ ጣቢያ እንዲቀመጡ አልፈለገም። ድህነትን ማስወገጃ መርሃ ግብር ወይም ደግሞ ፕሮግራም ነድፎ ገንዘብን ለእርዳታ አልሰጠም። እግዚአብሔር ያደረገው ነገር ቢኖር እንደሚመስለኝ ለእኔ ቀላል በሆነ መልኩ ሄደው ምግባቸውን ቃርመው ሰርተው እንዲመጡ ነው። እንደምንመለከተው ሕጉ የተሰጠው በቀጥታ ለመሬት ባለ ይዞታዎች ነው። እስቲ እንደገና ስለዚህ ጉዳይ የሚያወሳውን በዘሌዋውያን ምዕራፍ 23 ቁጥር 22 ላይ እንመልከት። ዘሌዋውያን ምዕራፍ 23 ቁጥር 22ን እኔ ላንብብላችሁ፣ እናንተ በኋላ ተመልከቱ። የምድራችሁንም መከር በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ፣ የመከሩንም ቃርሚያ አትልቀሙ፣ ለድሆችና ለእንግዶች ተውት፣ እኔ እግዚአብሔር አምላካችሁ ነኝ ይላል። በመጨረሻም የምንመለከተው በዘዳግም ምዕራፍ 4 ቁጥር 19 ላይ የተጻፈውን ነው። የእርሻህን መከር ባጨድህ ጊዜ ነዶም ረስተህ በእርሻ ብታስቀር ትወስደው ዘንድ አትመለስ፣ አምላክህ እግዚአብሔር በእጅህ ሥራ ሁሉ እንዲባርክህ ለመጻተኛና ለድሀ አደግህ ለመበለትም ተወው ይላል። አስተዋላችሁ አይደል? በዚያን ወቅት ድሆችን ለመንከባከብ መንገድን ያሳየ የቀየሰ የጀመረው ልዑል እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ወዳጆቼ እግዚአብሔር ድሆችን በመጠለያ ካምፖች ውስጥ አላጎራቸውም፣ ዳቦንም ለማደል ሰልፍ አላሰለፋቸውም፣ የፍቅር ስጦታ ነው የሚባለውንም እጽዋት እንዲቀበሉም አላደረገም። ያደረገው ነገር ቢኖር ሊያደርጉት የሚገባቸውን ነገር ነው። ልብ በሉ፣ ለማግኘት የሚፈልጉትን ማግኘት እንዲችሉ እንዲሰማሩ አድርጓል። ወደ እርሻዎች ሄደው መቃረም እንዲችሉ አድርጓቸዋል። በእጃቸውም የሚሰሩት ሥራ ነበራቸው። በዚያን ዘመን የነበረው ሁኔታ ዛሬ በአገራችን እንደምናየው አይነት አልነበረም። ዛሬ በእጅ መሥራት ከባድ ሆኖ ነው እየታያለው። በመከር ወቅት እጅግ ብዙ እህል በሜዳ ወይም ደግሞ በማሳው ላይ ይቀር ነበር። ይህም ማለት ከመቶ እጅ 30ው እጅ ይሆናል ማለት ነው። አስተዋላችሁ? በዚያ በማሳ ላይ የሚቀረው ከመቶ እጅ 30ው እጅ እህል ነው ማለት ነው። አንድ ጊዜ እርሻውን አጭዶ መከሩን ከሰበሰቡ በኋላ የረሱት ነገር ቢኖር ወይም የወዳደቀውን ተመልሶ እንዲያነሱ እግዚአብሔር አልፈቀደላቸው። የእርሻህን መከር ባጨድክ ጊዜ ነዶውንም ረስተህ በእርሻ ብታስቀር ትወስደው ዘንድ አትመለስ፣ ለመጻተኛና ለድሀ አደግ ለመበለትም ተወው ይላል። እንደሚመስለኝ የእግዚአብሔር ዘዴ እጅግ በጣም ጥሩ ነበር። በእርግጥ በአሁን ዘመን ያለነው በኢኮኖሚ ሁኔታ ይህንን እናደርግ ዘንድ አይፈቅድልንም። ዛሬ መሬት ያላቸው ገበሬዎች የእርሻቸውን 30% ማለትም ከአስር እጅ ሦስቱን እጅ በእርሻቸው ላይ ሊተው ይቅርና አንዲት ፍሬ እንኳ ከጆንያ አምልጣ ብትወድቅ ተለቅማ እንደገና ወደ ጆንያ እንድትመለስ የሚያደርጉ ብዙ ናቸው። በዚያን ድሆች በማይታሰቡበት ዘመን እግዚአብሔር ይህንን የመሰለ ድንቅ ዕቅድ አስቀመጠ። እግዚአብሔር ይመስገን። ወገኖቼ ሆይ እግዚአብሔር ድሆችን ይወዳል። ስለ እነሱም ግድ ይለዋል። የእግዚአብሔር ቃል ያለው አንድ ነገር ቢኖር ለድሆች ድልን መስጠት ነው። መጽሐፍ ቅዱሳችሁን በሙሉ አንብቡና ለራሳችሁ አረጋግጡ። በዚች ሀገር የምንኖሩላችን ዛሬ ደስተኞች ሆነን የምንኖረው አስቀድሞ እነሱ ባለፉበት መንገድ ላይ ነው። በእነርሱም ድካም እኛ ገባን። እንደ ህዝብነታችን ተማርከናል። ነገር ግን ብዙዎቻችን ድሆች እንደነበር ልታስታውሱ ትችላላችሁ። እኔ በጣም ድሃ ልጅ ነበርኩ ወዳጆቼ፣ እናንተም እንዲሁ ትሆኑ ይሆናል። ለእግዚአብሔር ቃል ጥፍ ክብር ልንሰጥ ይገባናል። ምክንያቱም ለድሆች ተጨንቆ መፍትሄ የፈለገላቸው ልዑል እግዚአብሔር ብቻ ነው። የፖለቲካ ሰዎች ይህንን አላደረጉም። ይህንን እኔ ላረጋግጥላችሁ እችላለሁ። ትኩረታቸው የምርጫ ድምፅን ማግኘት ላይ እንጂ የድሆች ሰዎች ድህነት ላይ ያተኮረ አይደለም። እግዚአብሔር ግን አስደናቂ ንቅድ አወጣላቸው። እግዚአብሔር ደግሞ ደጋግሞ ስለዚህ ቃሉ የተመሰገነ ይሁን። እንግዲህ ስለዚህ ነው ዛሬ ለእኛ እንግዳ በሆነው ሕግ ላይ ሩት ተመስርታ ወደ ቃርሚያ ለመሄድ የተነሳችው። ሩት በሁለቱ ወገን ማለትም በመጻተኛነቱም ሆነ በድህነቱ ላይ በሁለቱም ወገን የምትመደብ ሴት ነበረች። ወደ ቃርሚያ ሄዳ ለመቃረም ኑሐሚንን ፈቃድ ጠየቀች። ኑሐሚንም ፈቀደችላት። አለፍ ብላችሁ ቁጥር 3ን ተመልከቱ። ሄደችም ካጫጆችም በኋላ በርሻ ውስጥ ቃረመች። እንዳጋጣሚውም ያበሜሌክ ወገን ወደ ነበረው ወደ ቦኤዝ እርሻ ደረሰች ይለናል። እዚህ ላይ ልብ እንድትሉ ፈልጋለሁ። ወደ ቤተልሔም የሚወስደውን ጎዳና ሩት ይዛ ስትገሰግስ በዓይነ ሕሊናችሁ መመልከት የምትችሉ ከሆነ እንዴት እንደሚቃረም ምንም አይነት ችሎታ ሆነ ልምድ የሌላትን አንዲት ልጃገረድ ልታዩ ትችላላችሁ። ወደ ቦኤዝ እርሻ የሚወስደውን መንገድ እንዴት ይሆን ለማግኘት የቻለችው? ይህንን የእርሻ ቦታ ማግኘት ለእርሷ እጅግ ጠቃሚ ነው። ወገኖቼ፣ ሩት ይህንን የእርሻ ቦታ ባታገኘው ኖሮ ለእነዚያ ሦስት ጠቢብ ሰዎች ወደ ቤተልሔም መሄዱ ድካም እንደሆነ ልትነግሯቸው ይገባል። ምክንያቱም ኢየሱስ ክርስቶስ መድኃኒታችን በቤተልሔም አልተወለደምና። ኢየሱስ ስላልተወለደ ለእነዚያ እረኞች እዚያው ተራራው ስር ከነ መንጎቻቸው እንዲቀመጡ ልትነግሯቸው ይገባል። ምክንያቱም በቤተልሔም አልተወለደም። እንደምትመለከቱት ለዚህች ሰው ወደ ትክክለኛ እርሻ መሄድ አስፈላጊ ነው። ግን እንዴት አድርጋ ወደ ትክክለኛ እርሻው ትሄድ? ከቤተልሔም በታች ባለው ኮረብታ ስር ነበር። በዚያ ዘመን ቤተልሔም በፍልስጤም ውስጥ አለች የምትባል ከተማ ነበረች። ሁሉም ከተሞች ይገነቡ የነበሩት በከፍተኛ ቦታዎች ላይ ነበር። ቤተልሔምም ከዚህ ውጪ አልነበረችም። እንግዲህ ከዚህ ኮረብታማ ምድር በታች ባለው ሸለቆ የለማ ስፍራ አለ። ይህም ስፍራ የቦኤዝ እርሻ ነበር። በዚያን ቀን ሩት ከቤተልሔም ወጥታ ስትሄድ ወዴት እንደምትሄድ የምታውቀው ነገር አንድም አልነበራትም። አሁን መጽሐፍ ቅዱስ እንደሚነግረን እንዳጋጣሚውም ወደ ቦኤዝ እርሻ ደረሰች ይለናል። እንዳጋጣሚ የሚለው ቃል እንደ ድል ሆኖ ነው ማለት ነው። አሁን አስፈላጊው ጥያቄ ይህቺ ሴት ለእርሷ እጅግ ጠቃሚ ወደ ሆነ ወደ ቦኤዝ እርሻ እንዴት አድርጋ ልትደርስ ቻለች የሚል ነው። እግዚአብሔር ሂድ፣ ቁም የሚል ምልክት አስቀምጦ ይሆን? ወይስ አረንጓዴና ቀይ መብራት ወይም አቅጣጫን መጠቀሚያ ቅስትን እያሳየ ይሆን ወደ ትክክለኛው እርሻ የደረሰችው? አይደለም። ወይስ ደግሞ ከሰማይ የወጣ ድምፅ ተናግሯት ይሆንን? ይህም አይደለም። ከሰማያት ምንም አይነት ድምፅ አልተናገራትም። ይሁን እሺ፣ የራእይ ስጦታ ሳይኖራት አይቀርም ብሎ ሌላው ሰው ደግሞ እንዲሁ ሊያስብ ይችል ይሆናል። ነገር ግን የራእይ ስጦታም አልነበራትም። እሺ፣ ታዲያ እንዴት አድርጋ ነው በዚህ ዓለም ላይ ይቺ ሴት ወደ ትክክለኛው የእርሻ ቦታ ልትሄድ የቻለችው? እስቲ ሩትን እንጠይቃት። ሩት፣ እርግጠኛ ነኝ ወደ ቦኤዝ እርሻ ለመሄድ እንድትችይ ግልጽ የሆነ ምሬት ነበረሽን ወይ ብዬ ብጠይቃት፣ በፍጹም አበበ፣ ወደ ቦኤዝ እርሻ እንደምሄድ አላውቅም ነበር። እንደ ገና ወደ ኋላ ተመልሰ ስለ እኔ የተጻፈውን መጽሐፈ ሩትን ብታነብ ይሻልሃል እንደምትለኝ እርግጠኛ ነኝ ወዳጆቼ። ቃሉም እንደሚለው አጋጣሚው ወደ እርሻው እንደ ወሰደኝ ነው። ወደዚያ እንዲሄድ ድንገት ሆነ በማለት ትመልስልኛለች ብዬ እገምታለሁ። እንደ ሰውም አስቤ ልናገር ካልኩ ይህ ሁኔታ አጋጣሚ ብቻ ነው ወገኖቼ። ከእግዚአብሔር አኳያ ሲታይ ግን ነገሩ የተለየ ነው። ወደ ትክክለኛው እርሻ ቦታ የመራት እግዚአብሔር ብቻ ነው። አንዳንድ ሰዎች ስለ እግዚአብሔር ፈቃድ ሲናገሩ ልክ ካንድ ቦታ የደብዳቤ መልእክት እንደደረሳቸው ወይም ከሰማይ የማስረከቢያ ሰነድ ይዞ እንደመጣ መልአክት አድርጎ ነው የሚቆጥሩት። ወገኖቼ ዛሬ እግዚአብሔር በዚህ መንገድ ሰዎችን አይመራም፣ እንዲሁም በዚህ መንገድ ሌሎችን መርቷል ብዬ እኔ አላምንም። ወደ ብሉይ ኪዳን ስንመለስ አንዳንዶቹን የመራው ቀጥተኛ በሆነ መንገድ ነው። ነገር ግን ሩትን በዚህ መልኩ አልመራትም። እኔ እንደሚመስለኝ የሩት ውሳኔ ከሌሎቹ ውሳኔ ይልቅ እጅግ አስፈላጊ ውሳኔ ነበር። እግዚአብሔር ለዮናስ ሲናገር ተነሳና ወደ ነነዌ ሂድ ነበር ያለው። ዮናስ ምዕራፍ 1 ቁጥር 2 መመልከት ይቻላል። እንዲሁም ለኤርሚያስና ለሕዝቅኤል የነገራቸው በቃሉ አማካይነት ነው። ለነዚህ ሰዎች የተናገረበት መንገድ ሩትን ወደ ትክክለኛው እርሻ ቦታ ከመምራት የተሻለና የተለየ አልነበር። ምክንያቱም የኢየሱስ ክርስቶስ በቤተልሔም መወለድ ከርሷ ወደ ትክክለኛው የእርሻ ቦታ ከመሄድ ጋር የተያያዘ ነበርና ነው። አሁን እግዚአብሔር ሁሉን በመቆጣጠርና ቅድመ ሁኔታን በማመቻቸት ይመራት ነበር። ይህም ስለ እግዚአብሔር ፈቃድ አስደናቂ ምስክርነት ነው። ለኔም ሆነ ለናንተ ወዳጆቼ የምንመራበትን የመንገድ ካርታ ለኛ መስጠቱ ለእግዚአብሔር ይጠቅማል ብዬ አልገምትም። ዛሬ ሰዎች የእግዚአብሔርን ፈቃድ የሚያውቁበት የመንገድ ካርታ እንዳላቸው ሲናገሩ ሰማለሁ። እንዲህ ይላሉ፣ ይህንን እንዳደርግ የእግዚአብሔር ፈቃድ ነው፣ ይህ የእግዚአብሔር ፈቃድ እንደሆነ አውቃለሁ ይላሉ። እንዴት እርግጠኛ ሊሆኑ እንደቻሉ ለማወቅ እኔ ብዙ ጊዜ ጓጓለሁ። ወዳጆቼ ሕይወታችሁን ለመምራት የእግዚአብሔርን ፈቃድ በተመለከተ አረንጓዴ መብራትን ወይም በመታጠፊያው ላይ አቅጣጫን የሚያሳይ ቅስትን ወይም ከሰማይ የሚመጣ ድምፅን የምትጠብቁ ከሆነ በጣም ተሳስታችኋል። እግዚአብሔር በዚህ መንገድ ማንንም አይመራም። ሰዎች እንደዚያ ሲሉ ስሰማ አንድ ትልቅ ችግር እንዳለባቸው እረዳለሁ፣ ወይም ሌላው ላይ ለመቀለድ የሚጠቀሙበት መንገድ እንደሆነ እገምታለሁ። ሁለት መንትያ መንገድ በፊታችሁ ቢኖርና የተሳሳተውን መንገድ ብትመርጡ ተመልሳችሁ እንደገና ሌላኛውን መንገድ ለመያዝ በዚህች ዓለም ላይ የሚያቆማችሁ ምንም ነገር የለም። በአንድ ነገር ላይ ግን እርግጠኞች ልትሆኑ ትችላላችሁ። ሁለት መንትያ መንገድ በፊታችሁ ካለ በመጀመሪያ የተሳሳተውን ምረጡ። ከዚያ በኋላ የትኛው ትክክል መንገድ እንደሆነ ይገባችኋል። ዛሬ የሚያስገርመው ነገር ቢኖር ወዳጆቼ ስንቶቹ ናቸው የእግዚአብሔርን ፈቃድ ማወቅ እንደ ቀላል ነገር የሚቆጥሩት? ደህና፣ የእግዚአብሔርን ፈቃድ ማወቅ ዘወትር ቀላል አይደለም። ለሩትም ቢሆን እንኳን ወዳጆቼ ቀላል አልነበረም። እግዚአብሔር እኛ የእርሱን ፈቃድ የምናውቅ ሰዎች አድርጎ ይስራል። እግዚአብሔር ስለዚህ ቃሉ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮች የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በሚቀጥለው ክፍለ ጊዜ ይዘንላችሁ እንቀርባለን። እስከዚያው ደህና ደሩ እያልን እንሰናበታችኋለን። ሰላም
አድማጮቻችን፣ እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።